Gambino. B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አምሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የካቲት 28 2013 ዓ.ም መርሃ ግብር ጀምሯል። በዛሬ በሳምንት ውስጥ ከተደመጡ ዝግጅቶቻችን መካከል በድጋሚ በተሰማችሁ ያነቃቃሉ ብለን ያሰብናቸውን መርጠን ይዘንላችኋል። የሙዚቃ ምርጫም ይኖረናል። ፕሮግራሙን በመምራት አይደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ አምሻለሁ። አብራችሁን ሁኑ። የመጀመሪያው ዘገባችን በቅርቡ የወጣ አንድ መጽሐፍ ላይ ያተኩራል። ዘገባው እንደሚከተለው ይቀርባል። የህይወቴ ቅኝት 264 ገጾች ያሉት በአንዲት ኢትዮጵያዊት ሴት እውነተኛ አጋጣሚዎችና ተሞክሮዎች ላይ የተመሰረተ መጽሐፍ ነው። የመጽሐፉ ደራሲ ፍጹም ኪዳነ ማርያም ስትሆን ለእናቷ ክብር ስትልም ፍጹም አጥናፍ ወርቅ ኪዳነ ማርያም በማለት የእናቷን ስም በማካተት መጽሐፉን አሳትማለች። ፍጹም ባለፈው 20 ዓመት በተለያዩ ተቋማት ውስጥ በሰራችባቸው ጊዜያቶች ውስጥ እጅግ ብዙ ጾታዊ ትንኮሳዎችን ማስተናገዷንም ትናገራለች።
የህይወቴ ቅኝት ይዘቱ በልጅነቴ ጀምሬ አሁን የደረስኩበትን ነው ወጣቶች ላይ ማስተላለፍ የፈለግኩት። ግን በጣም ትኩረቴን ያደረግኩት በስራ ህይወቴ ላይ ነው። ምክንያቱም ሁላችንም እንደምናውቀው ወደ ስራ ህይወት ከገባን በኋላ የራሳችንን ህይወት ራሳችንን የምንመራው፣ ያንን ደግሞ ስንመራ በጽሁፍ ወይም ደግሞ በስልጠና የተሰጠ ነገር የለም። ስለዚህ በስራ ህይወት ስንገባ ከተለያዩ ስራ እድሜ ክልል ያሉ ሰዎች ከኃላፊዎቻችን ሴቶችም ወንዶችም እንዲሁም ደግሞ ከተለያዩ ሙያ ያላቸው ሰዎች ጋራ ነው ተቀናይተን በስራ አለም የምንኖረው እና አንዳንድ ከፍታዎችና ዝቅታዎች ያጋጥማሉ። እኔ ያንን ነው እንግዲህ ለማሳየት የጠመኩት። በተለይ ደግሞ ሴት ስትሆኚ በሴትነትሽ ምናልባት ከወንድ አለቃሽ ጋር ወይም ከወንድ የስራ አጋሮችሽ ጋር የሚመጣልሽ ጥያቄዎች አሉ። አንዱ በዋናነት ስራ ላይ ያለ የጾታዊ ትንኮሳ ሲሆን፣ ሌላው ደግሞ እንደዚሁ በስራ ላይ በተለይ ኃላፊም ሆነሽውም አቻም ሆነሽውም ስራውን አትችለውም ወይም አታውቀውም በሚል በማሳነስ ነገር አለ። ለሴቶች የሚሰጡ የተለመደ ነገር እና እኔ በእነዚያ ነገሮች አልፍ ያለው እንደ ሌሎቹ ሴቶች ሁሉ። ግን ምንድነው ከዚህ በፊት ያለፍነው ሴቶች ወይም ቀድመው ያለፉ ሰዎች ምናልባት ወይኔ ስላላጋጠመኝ እንደሆነ አላውቅም፣ ብዙ የተጻፈ ነገር አላገኘሁም። ልምዳቸውን ያካፈሉን ሴቶች ብዙ የሉም።
በስራ ቦታ የሚያጋጥሙ ጾታዊ ትንከሳዎች ቀድመው የሚለዩባቸው የራሳቸው ምልክቶችም እንዳሏቸው ፍጹም ታስረዳለች።
ሁሉም ወንዶች ጾታዊ ትንከሳ ውስጥ ይሳተፋሉ ማለት አይደለም። ምንድናቸው ምልክቶቹ? ቀላል ናቸው። አንደኛ ሻይ ቡና ትባባያለች ከስራ ባልደረቦች ጋር። ስትባባይ ጥሩነትሽ ወሳኝ ነው። ምን አይነት ጭውውት ነው የምትጫወቱት? ምን አይነት ቀልዶችን ነው የምትቀላለዱት? እነኚህ ጾታ ተኮር ወይም ሴክስ ተኮር የሆኑ ደርቲ ጆክስ የሚባሉ አሉ። ለምሳሌ አንዳንድ ጊዜ እነሱ ራሱ አጋላጮች ናቸው። ምን ቋንሻ ጆኮች ነው የሚባሉት? ቀልድ ክፋት የለው። ያ ቀልድ ግን እኔ መሆን ኖሮ ምን አደረግ ነበር፣ አንቺ ብትሆኚ ኖሮ ምን ታረጊ ነበር ወደሚለው ይሄድና ከዛም በኋላ አመሳታተን እንድመጣ ይችላል። በነገር ስ ሴቶችም እንደዛ የሚያደርጉ አሉ። እንደዚህ አይነት እንትኖች ራሳቸውም ወንዶችን የሚገፋፉ ሴቶች ጥቃንጋት ነውኛል። ሁሉም በወንዶች መሳበብ የለበት። ስለዚህ እንዲህ አይነትም ነገር አቦይድ ማድረግ ነው። ሌላ ምልክትም እንዲሆነው ብዙ ጊዜ ኃላፊ ከሆነ ለምሳሌ በስራ ሰዓት መሰራት ያለበትን ስራ ይህንን ነገር አንሽተን መስራት አለብን ይሻል። ለምሳሌ ብዙ ጊዜ ወንዶች ማና ማና የሚያመሸው ብለን መጠየቅ መቻል አለብን። እኔም አንቺ እንበቃለን ካሉሽ እውነትም ለስራው ሊሆን ይችላል፣ ነገር ግን ለስራው ላይሆን ይችላል ብለሽ መጠጠራለች። በጣም አቃራት ስራ እኮ ከሆነ እንደውም የሰው ኃይል ተጨምሮ ሌሎቹም ማምሸው አለባቸው ብለን መማገት አለብን። እኔ እንደሱ ነበር ታደርግ የነበረው። ምናልባት ሰውዬ ላያስብ ይችላል፣ ግን አሰበም አላሰበም ችታችን ወይም ለሁኔታዎች ገፋፊዎች ስለሆኑ ያንን ሴቶቹ አቮይድ ማድረግ አለባቸው።
በተጨማሪም ሴቶች እራሳቸውን ማብቃት ላይ መስራት አለባቸው ትላለች።
ሌላው ምንድነው እራሳችን ላይ መስራት አለብን። ሁል ጊዜ ሴቶች ከአለቆቻቸው ወይም ከስራ አጋሮቻቸው ጋር እንደዚህ አይነት የጾታዊ ትንኮሳ ውስጥ የሚገቡትና በቀላሉ በዛው ጭንቅ ብሎ የሚቀሩት ምንድነው የሆነ የሚሞሉት ቀዳዳ የሚሸፍኑት ቀዳዳ ይኖራቸውና ወይ ከመረ ይደርስበታል ብሎ አለማሰብ፣ ወይ ድሮ አይሰጠኝም ብሎ ያለማሰብ ያለመሞከር ድግጅት ሳይኖራቸው ሲቀር እንደ ቀላል አማራጭም የሚያውታሉ። መጨረሻ ላይ ግን ቀላል ያልሆነ በጣም የከበደ አማራጭ ሆኖ በስራ ቦታ ላይ አለቃሽም ሆነ ከስራ ባልደረባሽ የምትፈጽሙ የጽፋ ይዘኝ እኔ ወጣት ሴቶች በፍጹም በፍጹም ያለ እንደ አጭር አቋራጭ እንደ ማለፊያ ቀላቅያ ባይቆጥሮች መልካም ነው ብላለ። ሌላው እኔ ኃላፊነት ደረጃ ላይ ከወጣው በኋላ በመጀመሪያ ኃላፊነት ውስጥ በጊዜ ነው የጊዜ ኃላፊነት ጊዜ በጣም ፈታኝ በጣም ከባድና ብዙውን ጊዜ ደግሞ በወንዶች የሚያዝና የተያዘ የኃላፊነት ቦታ ነው። ጊዜ በባህሪው ደግሞ ምን አለበት እምነት በጣም ይፈልጋል የጊዜ ስራ እና እኔ በስራዬ ላይ ያጋጠመኝ ነገር ምንድን ነው? ሌላው ለሰዎች ያቀረኋቸው ይቺ ሀገር ድሃ የሆነችበት ዋነኛና ዋነኛው ምክንያት በግዢ ምክንያት የሚከሰቱ ሙስና የሚባሉ አሁን ወይ ደግሞ ኮራፕሽን ነው። ይህ ከምን የመጣነ በአብዛኛው የድርጅቶች የበጀት ክፍተት የሚደረገው በግዢ ነው፣ ወደ 60% እና ከዛ በላይ። ስለዚህ ግዢ ላይ የምታስቀምጠው ታማኝ ካልሆነ መስሪያ ቤቱ ይበደታል። መስሪያ ቤቱ ሲበደል አገር ትበደላለች፣ አሁን እያየን ያለ ነው ማለት ነው። እኔ ደግሞ ምንድን ነበር ታረግ የነበረው ይህንን በቁርጠኝነት እጋፈጥ ነበረ ወይም ደግሞ እከላከል ነበረ። በመጀመሪያ ደረጃ በኃላፊነቱ እኔ ራሴን አጥብቼ የሚገባሁት እዚህ ውስጥ በጭራሽ ላለመግባት ማለት ነው። በጭራሽ በዛ በኩል ስሜም እንዲነሳ አልፈልግም። እኔ ብቻ ስሜ እንዲነሳ ብቻ አይደለም ሌሎችም ሰዎች እንዲሰጡ እድል አልሰጥም ነበረ። ስለዚህ ይህ ሲሆን ደግሞ ምንድን ነው የሚሆነው? ሰዎች በዚህ ማች በዛ ሁሉም እንዳንቺ ስላይደሉ እንደኔ በጣም ጥሩ ንፋት የሚለፈው ወይም ታማኝ ሆኖ ማገልገል የሚፈልጉ ያሉት ያህል የራሳቸውን ህይወት የሚቀይሩት በግዢ ላይ በሚፈጸሙት ሌብነት የሚመስላቸው የስራ አጋሮች ነበሩ። ይህንን ትንኮሳ አድርጌ ነው ያወጣሁት።
እሱም በስራ ቦታ ላይ የሚያጋጥም ትንኮሳን ለማስቆምም ከራሷ ተሞክሮ በመነሳት የተለያዩ ምክረ ሀሳቦችንም ጠቁማለች።
ትንኮሳዎቹ ወይም ጥያቄዎቹ በተደጋጋሚ ሲመጡልኝና የመስሪያ ቤትን እስከ መጥራት ደረጃ ላይ ሳደርስ ምንም እንደነበረ የማደርገው ከሰዎቹ ጋር ቁጭ ብዬ እነጋገራለሁ። መጀመሪያ በጸባይ ነው የምነጋገረው። ነው እኔ የመጣሁት ለስራ ነው፣ አንተ የመጣኸው ወን ትልቅ ሰው ከሆነ እርሶ የመጡት ለስራ ነው። ስለዚህ ስራችንን አርፈን እንስራ። ከዛ አይሆንም ብሎ በጣም የሚያስገድደኝ መስሎኝ ከታየኝ አንዱ የተጠቀምኩበት መሳሪያ እኔ አይዶ ነው ለሌሎች ጠቅም እንድናላቀም ኦኬ፣ ይህንን ነገር ለሌሎች አማክራለሁ እላቸዋለሁ። ምን ብለች ስሉ ኦኬ፣ ከልምድ አይነት ጥያቄ ጠይቆኝ ነበረ ምን ይመስላቸዋል እላቸዋለሁ። ምናልባት ከሁለታችን ማጥፋተኛ እንደሆነ እኔ ካልገባኝ እነሱ ያሳብኛል። ስር ሰዎችን የማሸማቀቅ ነገር አለ። አይ ይሄኛው አካሄዴ በጣም ለብዙዎቹ ወንዶች ወደ ኋላ እንዲመለሱ አርጓቸዋል። ነገር ግን ብዙ ጊዜ ወንዶች እኔ ያየሁት ነገር ከልምድ ካስቆምሻቸው በኋላ መልሰው እንጠላሰኝምስና እንሁ ሲገቡና አሁን የኔን በስራ ውስጥ ያለ እጸት ወይም ደግሞ ችግር እየፈለጉ አጉልቶ በማሳየት ስራ ላይ በጣም በደንደሱ። ይሄ አንድ ፈተና ነው። ግን እኔ ያንን ደግሞ አወዳደር ነበረ ስራ ላይ የሚደርሰውን በደንብ በስራ ወጥቃለሁ፣ ባሰጣዋለሁ፣ ራሴን ለማሳመን እሞክራለሁ። ካልቻልኩም ስራውን ለቅቄ እሄዳለሁ፣ ምክንያቱም ባለሙያ ነኝ፣ ሌላ ዘዴ እንደምቀጠር አውቃለሁ። ካልሆነ ደግሞ ሴቶች ጓደኞች አሉኝ፣ እንደዚህ ለእነሱ በማውራት ሀሳብ በማግኘት። ብዙ ጊዜ ሰዎች የሚጎዱት በተለይ በጾታዊ ጥቃት ላይ አፍኖ በመያዝ ነው። አንድም የእነሱ ብቻ ችግር ይመስላቸዋል፣ ሁለተኛ ነገር ደግሞ እሷ መልሳ ጥፋተኛ ናት ትባላለች፣ እንዲህ አርጋ ነው ወይም እንዲህ ለብሳ ነው ይልኛል ብላ ስለምታስብ አትናገር እና ትናገርበት ሰዓት እሷ ናት የምትጎዳው።
የህይወቴ ቅኝት መጽሐፍ ደራሲ ፍጹም ሴቶች እርስ በርስ መደጋገፋቸው መሰረታዊ ነገር መሆኑንም ትገልጻለች።
መጽሐፍ መታተም በጣም ከባድ ነው። ለምሳሌ አሁን የኔ መጽሐፍ የሚታተመው እቁብ ነው። የእቁብ ጓደኞቼ በዚህ አጋጣሚ በጣም ማመስገን እፈልጋለሁ። መጽሐፍሽ መጽሐፍ ሆኖ መውጣት ማየት እንፈልጋለን ብለው እቁብ ተሰብስቦ ነው መጽሐፍ የታተመው እና ይሄ ማህበራዊ ትውሽታችን እንዲፋፋን በዚሁ አጋጣሚ እህትና ማችነታችን ወንድምና እህትነታችን እንዲጠናከር በጥሩም በእንደዚህ አይነት ትውሽቶቻችን እንዲጠናከር በዚሁ ማሳሰብ እወዳለሁ።
የህይወቴ ቅኝት የተሰኘው መጽሐፍ በተለይም አዲስ ተመራቂ ሴት ተማሪዎች ቢያነቡት በስራ ዓለም ሊያጋጥሟቸው ለሚችሉ ነገሮች ዝግጁ እንደሚያደርጋቸውም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ፍጹም አጥናፈርቅ ኪዳነ ማርያም ከኛ ጋር ስለነበራት ቆይታ እናመሰግናለን። ደጋቢና በየጋናችሁ ያላችሁ ታብራችሁን ስለሆናችሁ እናመሰግናለን። ኢብራሂም ሸምሰዲን በድሬዳዋ ከተማ የሚኖር የፎቶግራፍ ባለሙያ ነው። በቅርቡ በድሬዳዋ ከተማ ለውጥ ዙሪያ በሞባይል ያነሳቸውን ፎቶግራፎች በአውደር መልክ አቅርቦ ነበር። አውደርኡም እጅግ ብዙ ተመልካቾች እንዳገኘና ተወዳጅ እንደነበረ ሰምተናል። በጋራችን አዲስ ቸኮል እንደሚከተል ያቀርባል።
የኢብራሂም ፎቶዎች ድሬዳዋ ላይ ያተኮሩ ናቸው። የድሬዳዋን የጥንት ገጽታዎች የሚያሳዩ በርካታ የፎቶ ስብስቦች አሉት። የራሱን ስልክ መያዝ ከጀመረ በኋላ ደግሞ ዘመናዊ ፎቶዎችን ማንሳት ጀምሯል። እነኚህን ያነሳቸው ፎቶዎች በማህበራዊ ሚዲያ ማጋራት ሲጀምር የሚያበረታታ ምላሽ ማግኘት እንደጀመረ ይናገራል። የድሬዳዋን ነባር ፎቶዎች በአንድ በኩል አዳዲስና የድሬዳዋን ሁለንተናዊ መልክ የሚያሳዩ ፎቶዎችን ደግሞ በሌላ በኩል በበቂ ሁኔታ ከሰበሰበ በኋላ የኤግዚቢሽኑ ሐሳብ እንደመጣለት ይናገራል።
ይሄኛው አሁን የኤግዚቢሽኑ ዋንኛው አይዲያ የመነጨበት ምክንያት ደግሞ እንዲሁ እንዳልኩ ነው። ጋለሪ ስልኬ ላይ የድሮ ፎቶዎች አሉ በጣም ብዙና እነሱን እያገላበጥኩኝ ድንገት ሐሳብ መጣል እና በብዛት ድሬዳዋ ስትመሰረት የተመሰረቱ ከሷ ጋር የመጡ ታሪካዊ ኪነ ህንፃ ወይም አርክቴክቸራል ፊውቸሮች አሉ ማለት 90% በላይ በሚቻል ሁኔታ አሉ እና ስቲል ያልተዳሰሱም ይኖራሉ ብዬ አምናለሁ። እና እነሱን ፎቶዎች እኔ ያነሷቸው አሉ በፊት የነበረው ነበርና በጣም ለውጡን የሚያሳይ ኦቪየስ የሆነ ለውጥ አለ ማለት ሲጀመር የነበረው ጽዳቱ፣ ውበቱ፣ ካልቸሩ ከሌላ ቦታ የተሰበሰበው ማህበረሰብ ይጸባረቅበታል። አሁን ላይ ደግሞ ያ አርክቴክቸራል ወይም የኪነ ህንፃው ጥበብ እንዳለ ሆኖ ግን እንትን የመውረድ እንዴት ልበል የመቆሸሽን እንችላለን እንክብካቤ ማጣት ብለን እንትን ብንለው ደስ ይለኛል። ከዛ አንጻር በጣም ብዙ እንትኖች እያስከተለ ነው እና ለምን የኛው ማህበረሰብ እኛው ለኛው ነን እና የግድ ከሌላ ቦታ ሰው መጥቶ ማሳየት አይጠበቅበትም። እና አንዳንዴ ነገሮች ውስጡ ስትኖር አይታወቅህም ውስጡ ስላለና የግድ ወጣ ብሎ ያለ ሰው ወይ ሶስተኛ አይን ያስፈልጋል። እና ያንን ነገር ለማሳየት ከንብር ወይም አነጻጻሪ በሚመስል መልኩ አላይመንቱን መጠበቀ በትክክለኛው ቦታ በትክክለኛው ሰዓት እያንዳንዱን ሄጄ አነሳው። መመላለሶች ነበሩት፣ ብዙ ጣውረዶች ነበሩት በእርግጥ። ከዛ ያው በስልኬ እንደመሆኑ መጠን ደግሞ ጥራትም ጉዳይ አለ። እንደምንም እሱን እንትን ብለን ኤግዚቢሽኑን ከግብ ለማድረስ በቃን ማለት ነው።
አሁን አንተ ያልከኝ ላይ ምድር ባቡርም ለጋር የካቶሊክ ቤተክርስቲያን፣ የግሪክ ቤተክርስቲያን፣ አዲስ አበባ ሆቴል፣ የተለያዩ መስጊድ ጁማ፣ እነሱን አካባቢ የድሮ ፎቶዎች እና የአሁን ፎቶዎችን ከዚህኛው ግማሹን ከድሮ ግማሹን ከአሁኑ አንድ ላይ በማጣበቅ ግማሹን የድሮ ግማሹን አሁን በዛ መልኩ እንትን ያልካቸው አሉ። ከዛ ባሻገር ደግሞ የራሱ ፈጠራ ክህሎት የታከለባቸው የሚመስሉ አሉ። ለምሳሌ ትራንስፖርት ላይ
ዲጂታል
ግመል አለ፣ የባጃጅ፣ የአውሮፕላን፣ እነሱ አንድ ላይ በአንድ ቦታ ላይ ልክ እንደዚህ የድሬዳዋ መጓጓዣ የሚል
በካታጎሪ በካታጎሪ ተከፋፍለው
ቡና እየጠጡ የባቡር እንትን ያለበት ሲኒ ላይ የሚታይበት አለ። በዛ መልኩ ደግሞ እንደዚሁ አዳዲስ ፈጠራ የሚመስሉ ማለት የስዕል ጥበብ የሚመስሉ ከፎቶ ይልቅ የስዕል ጥበብ በሚመስል መልኩ ደግሞ እንደዚህ የግራፊክስ እና ፈጠራ ክህሎት የታከለባቸው እንትኖች አሉ። እስኪ ስለ እነሱም ደግሞ እንደዚሁ እስኪ ንገረኝ።
እና ዲጂታል ፔይንቲንግ ይባላሉ። ያው ደረቅ ፎቶ ቅድም እንዳልከው ደረቅ ፎቶ ባሻገር ከሱ ባሻገር በሌላ መንገድም ያው እንዳልኩ ስዕልም እሞክራለሁ እና ለምን ደረቅ ፎቶ ብቻ ከሚሆን ደግሞ ወደ ተወሰነ ወደ 10 ምናምን የሚጠጉ እንደ ቲፕ ወይም በቀጣይነት በድሬዳዋ ዙሪያ ሰራቸዋለሁ ብዬ ያሰብኳቸውን እንደ ቲፕ ጨመርኳቸው ናቸው። እና እነሱ በብዛት ኦልሞስት ሁሉም ማለት ይቻላል የድሬዳዋ ካራክተር ወይም ኦልሞስት ባለውለታ ልንላቸው እንችላለን። ባለጋሪው አለ፣ ባቡሩ አለ፣ ቲኬት ኦፊስ አለ እና ምድር ባቡር አርክቴክቸራል ፊቸሮችም እንዳሉ ሆኖ ማለት ነው። የሰው ካልቸር አለ፣ የተለመደው በቃ ኢቨን አሁን የድሬዳዋ ሰው ተብሎ ሌላ ሀገር ሲሄድ አዲስ አበባም ሊሆን ይችላል ወደ ማዕከለኛው ሀገር አካባቢ ሌላ ቦታ ሲንቀሳቀስ በንግግሩ ኢቨን ባለባበሱ በማንነቱ ይለያል እና ያንን ካራክተር በመውሰድ በስልኬ ነው ሁሉንም ነገር የጨረስኩት እንዳልኩ እና ያንን ካራክተር በመውሰድ በከለር ኮምቢኔሽኑን ከኤቭሪቲንግ አንድ ላይ በማዋሃድ ሲምፕል የሆነ መልእክት ማስተላለፍ የሚችል በካታጎሪ ካታጎሪ ተከፋፍሎ የትራንስፖርቴሽን ሊሆን ይችላል፣ የእንትኖች ሌላ የቡና ካልቸር ሊሆን ይችላል እንዳልከው በእነሱ በካታጎሪ ተከፋፍሎ ለማዘጋጀት ለቅቻለሁ። ከብዛቱ በጥቂቱ እንደ ሳምፕል እንደ ቲፕ ያዘጋጀሁትን ማለት ነው።
መልካም። ከአንድ ሳምንት ወር ከዛ በላይ ለሚበልጥ ጊዜ ጉብኝት ላይ ነበረ ነው መክፈቻውን ማለት የመታደም እድል አጋጥሞ ነበረ። ምን አይነት ግብረ መልስ ሳገኘ?
ድሬዳዋ ላይ ፎቶ ኤግዚቢሽን የመጀመሪያው ነው። አንቲሚሽ ፈርቼ ነበር፣ ግን ልክ ከፕሮግራሙ ከደቂቃዎች በኋላ በጣም ከጠበቅኩት በላይ በጣም ደስ የሚል የሚያረካ ፊድባክ ነበር እና ያ ፊድባክ ደግሞ ልክ እንዳልኩ መጀመሪያ አንድ ፎቶ አንስቼ ድሬዳዋ ሶሻል ሚዲያ ሼር ሳረግ ከነበረው በላይ በጣም ደስ የሚል ነው እና ለቀጣዩ በቃ ለዘላቂነት ባለው መንገድ እንድሰራ በጣም አበረታቶኛል።
ፎቶግራፍ ጥበብን በተመለከተ ለጊዜው ስሜቱን ለማርካት ብቻ እንደሚሰራ የሚናገረው ኢብራሂም የአርክቴክቸር ሙያውና የስልት ተሰጥኦውን ተጠቅሞ ሙያውን ማሳደግና የገቢ ምንጭ ለማድረግ እንደሚያስብ ይናገራል። በቀጣይም የራሱን ቀለም ይዞ የስል ኤግዚቢሽን ሰፋ ባለ ደረጃ አዲስ አበባ ውስጥ ለማዘጋጀት እየተከሳከሰ መሆኑን ነግሮናል። ከተቻለ ተደራሽነቱን ዓለም አቀፋዊ እስከማድረግ እንደሚፈልግ ነው የሚናገረው። የድሬዳዋ ነዋሪ ለጥበብ ቅርብ ነው የሚለው ወጣት ኢብራሂም እሱ በግሉ ደፍሮ የብቻ ፎቶ ኤግዚቢሽን ማዘጋጀቱ አቅም ይያላቸው ችሎታቸውን ለማውጣት አጋጣሚ ለሚጠብቁ በርካቶች መነሳሳትን ይፈጥራል ብሎ ያምናል። አሜሪካ ድምጽ አዲስ ቸኮል ከድሬዳዋ። ናነዋ ወርቃና ከራዋ ኮሊበራ ወደና ባፎራ
ደመጥን ይቀጥላል። ከአሜሪካ ድምጽ ዋሽንግተን ዲሲ በየዕለቱ ልዩ ሐሳቦችን ወደ ስራ የሚለውጡ ወጣት ኢትዮጵያውያን እናያለን። እነዚህ ስራ ፈጣሪ ወጣቶችን በአንድ ላይ የሚያስተባብርና ፍላጎታቸውንና ህልማቸውንም አዳምጠው ካስፈላጊው ደጋፊ አካል ጋር የሚያገናኝ የራሳቸው የሆነ ማህበር ባለመኖሩ የወጣቶቹ የግል ጥረት ፍሬ ሳያፈራ ይቀራል። ይሄንን ለመቀየር የወጠነ ማህበር ከሰሞኑ ተመስርቷል። ሀብታሙ ስዩም ከማህበሩ ፕሬዝዳንት ሳሚያ አብዱል ቃድር ጋር ቆይታ አድርጎ ነበር። ማህበሩን ለመመስረት ያበቁ ምክንያቶችን ሳሚያ በቅድሚያ ታስረዳለች።
እኛ ወጣት ኢትዮጵያ ስራ ፈጣሪዎች ከአይዲያ ተነስተን ድርጅት መመስረት ሌቭል ከምንሄድበት ደረጃ ድረስ በጣም ብዙ ቻሌንጆች አሉ። የመጀመሪያው ቻሌንጅ ምንድን ነው? ክህሎት የለንም። ከትምህርት ቤትም ከአካባቢም በየትኛውም አጋጣሚ ለወጣቱ ሰልፍ ዴቨሎፕመንት እና ቴክኒካል የሆኑ እንዴት አይዲያ መሬት ይርጋሉ የሚሉ የትሬኒንጎች የሉንም ወጣቶች። ስለዚህ የትሬኒንግ አክሰስ ያስፈልገናል። የመጀመሪያ ክህሎት ላይ የተነሳ ነው። እውቀት መር መሆን ያለበት ወጣቱ በሚለው ማለት ነው። ሁለተኛ ትክክለኛ ወቅታዊና ጠቃሚ የሆነ መረጃ ወጣቱ ማግኘት አይችልም። እኛም በመንገዳችን ያሁኔም ወጣት ነኝ። ይህንን ካምፓኒ የግል ካምፓኒ ለመመስረት በሚሄድበት ጊዜ በጣም ይቸገር ነበረ። የትኛው መንግስት መስሪያ ቤት የቱ ጋር እንደሚገኝ ሁላ አናውቅም። ሌሎች መስሪያ ቤቶችን የምንፈልጋቸውን የት እንደሚገኙ አናውቅም። ምን ይዘን መሄድ እንዳለብን አናውቅም። መረጃ ችግር አለ። የመረጃ እውነተኛን መረጃ ትክክለኛ መረጃ ማግኘትም አንችልም። ስለዚህ ሁለተኛው መረጃ ቤስድ ኢንፎርሜሽን ነው ሁለተኛው ዓላማችን። ሶስተኛው ደግሞ ምንድነው እኛ ወጣት ስራ ፈጣሪዎች ትልቅ የሆነ ችግር ያለብን ነገር ምንድነው የኔትወርክ ሲስተም ነው። ያ ማለት አንድ አይነት አይዲያ ያላቸው ወጣቶችን እነዛን ወጣቶችንም የሚፈልጉ ድርጅቶች የሚገናኙበት ኔትወርክ የለም። ያ ማለት ለምሳሌ እኔ ትምህርት ላይ ነው የምሰራው፣ ትምህርትን አክማለሁ ብዬ የተነሳሁት ሌላ ትምህርት ላይ የሚሰራ ወጣት ጋር የእሱ ለምሳሌ እሱ የሌላ ፕሮዳክት ከሆነ አንድ ላይ ሆነን እንድንሰራ፣ ሌላው ደግሞ ትምህርት ላይ ከሚሰሩት አካላት ጋር ኮኔክት የሚደረግበት ኔትወርክ የለም። ያንን ኔትወርክ ሲስተም ነው ያስጠናው ማለት ነው። አራተኛ ደግሞ ምንድነው በመንግስት የሚወጡ ፖሊሲዎች አሉ። እነዛ ፖሊሲዎች ወጣቱን ያማከሉ አይደሉም። እነዛ ፖሊሲዎች በሚወጡበት ጊዜ ወጣቱን ወክሎ እነዛ ፖሊሲዎች ወጣት ስራ ፈጣሪዎችን ይጎዳል፣ እነሱን አይመለከትም፣ ኦር ጫና ውስጥ ይከታቸዋል፣ ወይ እነሱን ያማከለ አይደለም የሚለውን ነገር የሚገመግም ወጣቱን ፖሊሲ አድቮኬሲ ማለት ነው። መንግስት የሚወጡ ህጎች ለወጣት ስራ ፈጣሪዎች ምቹ እንዲሆኑ የማድረግ ማለት ነው። ብዙ ጊዜ ብዙ ነገሮች ባለስልጣኖች ምናምን የተለያዩ ቦታ ያሉ ሰዎች እኔም ፐርሰናሊ አሪፍ ነበር አይዲያሽ እንደዚህ ነበር አሁ ይሄማ ቢሆን ጥሩ ነበረ፣ ግን ፖሊሲው አይፈቅድም፣ ፖሊሲው እንደዚህ አይደለም፣ የእንትን ስርዓታችን እንደዚህ አይደለም ብለን እንገፋለን። እና ሶ ይሄ ፖሊሲ ምንድን ነው ማይስተካከል ነው ወይ? እነሱም ካመኑበት ፖሊሲ ከሆነ ማነቆ የሆነ ለምን ፖሊሲ አድቮኬሲ ስራ እንሰራም ነው። እና አራተኛው ፖሊሲ ነው። አምስተኛ እና የመጨረሻው ደግሞ የፋይናንስ አቅያው እንደምታውቁት ኢትዮጵያ ውስጥ ቤት ወይም መኪና ከሌለ ባንኮች እንኳን ኮላተራል ካልያዙ አይዲያ ላይ ኢንቨስት አያደርጉም። ኤንጅል ኢንቨስተሮች የተለያዩ ኤንጅል ኢንቨስተሮች ዓለም ከኢትዮጵያ ውጭ ያሉ ሀገራቶች ላይ ኤንጅል ኢንቨስተሮች ኢንቨስት ያደርጋሉ፣ ሼር ይወስዳሉ። ኦር ሌላ በሁለቱ ውል መሰረት የሚሆን ነው የሚሆነው። እና ትልቁ ነገር እነዚህ ሁሉ ስቴፖች ሄደን መጨረሻ ላይ በገንዘብ ኢንቨስትመንት እጥረት አማካኝነት ለሀገርም የሚጠቅም ትልልቅ አይዲያችንን መሬት ለማውረድ የሚቸግረን ነገር ምንድን ነው የፋይናንስ ችግር ነው። እና ስለዚህ እነዚህ አምስቱ ችግሮች በማንኛውም ወጣት ስራ ፈጣሪ ኢትዮጵያ ላይ እኔም ጨምሮ የሚገጥሙ ችግሮች ናቸው። ስለዚህ እኛ የተሳካልን ያው እና ቪዥናችንን መሬት ማውረድ የቻልን ወጣት ስራ ፈጣሪዎች አንድ ላይ ሆንን። ያው ኢኒሽቲቭን የወሰድኩት እኔ ነበርኩ መጀመሪያ ላይ ኢኒሽቲቭን ወሰድን፣ አምስት ወጣቶች አንድ ላይ ሆንን እና አሁን የተለያዩ ስራ ፈጣሪ ወጣቶች አንድ ላይ አሉ። መሰረት ነው ማለት ነው።
እንደሚታወቀው ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ደግሞ ስራ በመፈለግ ሂደት ውስጥ ናቸው። ስራ አጥ ወጣቶች እንዳሉም ይታወቃል። የማህበሩ መመስረት በተለይ ለተሰጥኦና ለትምህርት ደረጃቸው የሚመጥን ስራ በማፈላለግ ላይ ለሚገኙ ወጣቶች በምን አይነት መልኩ ሊጠቅማቸው ይችላል? ምን አይነት ተግባራትንስ ለማከናወን አቅዳችኋል?
በጣም ጥሩ። ያው አሁን ላይ ሁለት አይነት ወጣቶችን ነው የምናስተናግደው። የመጀመሪያው ወጣት ስራ የፈጠሩ ስታርታፖች ማለት ፈጥረው መሬት ላይ ጅማሮ ላይ ያሉ ማለት እነሱ በካምፓኒ ክሬት ያደረጉ ግን ገና ስታርታፕ ላይ የሆኑ እነሱን አንድ ካታጎሪ ነው የምናደርገው። ምንድነው ለእነሱ ካምፓኒያቸውን እንዲያስፋፉ ቪዥናቸውን በደንብ እውን እንዲያደርጉ ስራዎችን ከማገናኘት ልክ ያው እንደ ቻምበር ኦፍ ኮሜርስ ማለት ነው፣ ያው እንደ ነጋዴዎች ማህበር ለማለት ነው። ሌላው ደግሞ ገና በአይዲያ ደረጃ ፕሮፖዛል ደረጃ የሚያልደረሱ ገና በአይዲያ ደረጃ ችግር የታያቸው ያው ምንድነው ወጣት ስራ ፈጣሪዎች ኢንተርፕርነር ማለት ችግር ማየት እንችላለን ማለት ነው። ለዛ ችግር ደግሞ ሶሉሽን ይዘናል ማለት ነው። ስለዚህ እንደዛ አይነት ወጣቶችን ፕሮፖዛላቸውን ዴቨሎፕ ከማድረግ ጀምሮ መረጃዎችን ከመስጠት እነዛ ልጆች በተለያዩ ሰፖርቲቭ ሌተሮች አጅበን የሚሄዱበት ቦታ ላይ ቅድም የነገርኩት ቻሌንጆች እንዳይገጥማቸው አድርገን ወደ ካምፓኒ ደረጃ ራሳቸውን ከፕሮፖዛል ኦር ከአይዲያ ካምፓኒ ክሬት የሚያደርጉበትን ሁኔታ ነው የምናመቻቸው ማለት ነው።
ወጣቶች የማህበሩ አባል መሆን ቢፈልጉ ሊያሟላቸው የሚገቡ ቅድመ ሁኔታዎች አሉ ወይ? አንድ ወጣትስ ስራ ፈጣሪ ነው ወይንም ኢንተርፕሪነር ነው የሚባለው ምን አይነት ጉዳዮችን ሲያከናውን ነው?
በመጀመሪያ ደረጃ ሁሉም የሶሻል ሚዲያ ፕላትፎርሞች አሉን። እዛ ሶሻል ሚዲያ ፕላትፎርም ላይ ያ ወጣት ሬጅስተር ያደርጋል። ሬጅስተር አድርጎ በደንብ ስለማህበሩ እውቀቱ እንዲኖረው ነው የምናደርገው መጀመሪያ። ከዛን ያ እውቀት ካለው በኋላ የአባልነት መዋጮ ክፍያ አለ። ያንን ክፍያ መክፈል ይኖርበታል። ያው ማህበሩ እንደ ማህበር ለመቀጠል የፋይናንስ አቅም ያስፈልገዋል። የቢሮ እና የተለያዩ የባለሙያዎች ክፍያ ወጪ ስላለበት ማለት በዛ መልኩ ይገባል። ያው ለጀማሪ ወጣቶች ማለት ነው። ካምፓኒ ያላቸው ደግሞ አመታዊ መዋጮ ያው ከነዛ ከፍ ያለ ክፍያ ነው እነዚህ የሚከፍሉት። የነዛኞቹ 500 ብር ነው አመታዊ ክፍያ ገና በአይዲያ ደረጃ ያሉት። ካምፓኒ ደረጃ ደግሞ ያሉት አመታዊ መዋጫቸው 1000 ብር ይሆንና ውል ይገባሉ ከአሶሴሽኑ ጋር ማለት ነው። ለእኛ በአጠቃላይ የወጣት ስራ ፈጣሪ እኔ ሀሳብ አለኝ ብሎ ወደ እኛ ሲመጣ የትኛውንም ሀሳብ እናከብራለን። በመጀመሪያ ደረጃ ያን ሀሳብ አክብረን ተቀብለን እናዳምጠዋለን። የሀሳብ መስተካከል መስፋት ከእንደገና ደግሞ የሀሳብ እንዴት ሀገርን መጥቀም ይችላል የሚለው ራሱን የቻለ የቅድም እንደነገርኩ የትሬኒንግ ኤንድ ዴቨሎፕመንት ፕሮግራም አለ። ያን ልጅ አይሆንም ብለን ብሌም አናደርገውም። እዛ ትሬኒንግ ውስጥ እንዲሳተፍ ይደረጋል። ከዛ በኋላ የሚያማክሩት ቲሞች አሉ። በዛ በቲሞቹ መሰረት ተማክሮ እሱም የዛኔ አይዲያውን ዴቨሎፕ የሚያደርግበት ወር አይዲያው ስህተትም ከሆነ ወር አይዲያው ተቀባይነትም ከሌለው ደግሞ ሌሎች አማራጮችን የሚጠቀምበትና ራሱን የሚፈልግበትን ሰልፍ ዴቨሎፕመንት እና ቴክኒካል ትሬኒንጎች ይሰጡታል ማለት ነው። ስለዚህ ማንኛውም ወጣት ከ18 ዓመት እስከ 35 ዓመት የእድሜ ሬንጅ ውስጥ ያለ ወጣት ተቀብለን እነዚህን ትሬኒንጎች ሰጥተን በእንደዚህ አይነት መልኩ የሚሄድበትን ነው የሚሆነው ማለት ነው።
ማህበራችሁ ሊሰራቸው ያቀዳቸውን ጉዳዮች ለማየት ሞክሬ ነበር። ሰፋ ያሉ ናቸው። ማህበራችሁ ገና ጀማሪ እንደመሆኑ በተናጠል ጥረት ሊያሳካቸው የማይችሉ ጉዳዮች ሊኖሩ ይችላሉ። እነሱንስ ለማሳካት ምን አማራጮችን ወይንም ደግሞ የመጠባበቂያ መፍትሄዎችን ይዛችኋል?
ስለዚህ የመጀመሪያው ነገር ከባንኮች ጋር የኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ የመፈራረም ፕሮሰስ ጀምረናል። ከተለያዩ ባንኮች ጋር ከመንግስት መስሪያ ቤቶች ጋር ቀጥታ ወጣቱን በተመለከተ ፕሮፖዝ አድርገን እየጠበቀን ያለ ነው። እንደ ሴቶች ህጻናትና ወጣቶች ሚኒስቴር፣ እንደ ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ፣ እንደ የስራ እድል ፈጠራ ኮሚሽን ኦር ጆብ ክሬሽን ኮሚሽን የሚባለው ድርጅት እና ሌሎች ወጣቱን ተከትለው የሚሰሩ መንግስታዊም ካልሆኑ ድርጅቶች ጋር አንድ ላይ ለመስራት ፕሮሰስ እያደረግን ነው። እስካሁን ባላቸው ምላሽ ቀና ምላሽ ነው ያላቸው። እንደውም ተሰብስባችሁ ማግኘታችን ትልቅ ነገር ነው፣ ለየብቻ ብትንትን ብላችሁ እኛም ማኔጅ ማድረግ ከብዶን ነበረ የሚል ምላሽ ሊሰጡን እና ፖዚቲቭሊ ስለተቀበሉን ነው እኛም እንደዚህ ሰፋ አድርገን እንትን ያለው የጀመርነው ማለት ነው። ሌላው ነገር ደግሞ ምንድን ነው፣ በተጨማሪ ይቀር እየወጣ ያለ አዲስ የስታርታፕ ህግ አለ። ረቂቅ ነው አሁን እናንተም መረጃው ሊኖራችሁ ይችላል። የስታርታፕ ላይ ረቂቅ ህግ ይወጣ ህግ አለ። ያ አዋጅ አብዛኛውን ወጣት ይህንን አሁን እኔ ከላይ የገለጽኩልህን ነገሮች ፋይናንስ ላይ ስፔሻሊ ፎከስ ያደርጋል። እንዴት አይዲያ ኢንቨስትመንት መደረግ አለበት የሚለው ነው ረቂቅ አዋጁ ያለው እና ያንንም በደንብ ስለተመለከት ነው ያም ነገር መሬት ላይ መውረድ ስላለበት ያ ነገር መሬት ላይ ለመውረድም ደግሞ ቀጥተኛ እኛም ስለሚመለከትም ትልቁ እንደ ኢኒሽቲቭ ወስደን እንደዚህ ሰፋ ብለን የጀመርነው ደግሞ ሌላኛው ለእኛ በግል እንደ ፕሮሚስ የምናስበው ይሄ አዲሱን ረቂቅ የስታርታፕ ህግ ነው ማለት ነው።
ሳሚ አብዱል ቃድር፣ የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዚደንት፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ነገሮች ሁሉ እንዲገጥማችሁ እመኝላችኋለሁ። መልካም ጊዜ ይሁንልሽ።
በጣም በጣም አመሰግናለሁ ቪዎች። በጣም ቴኝ ፈጣሪ እናንተንም እኛንም ይባርክ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። የዛሬ ጋቢና መርሃ ግብራችን እዚህ ላይ አጠናቀቅን። በፌስቡክ ገጻችን በአምሃሪክ ላይ በትዊተር እንዲሁ ሃሽታግ ጋቢናን በመጠቀም አድርሱን አስተያየቶቻችሁን። 202-205-9942 በሚል ስልክ ዋትሳፕ ላይ ልጽፉልን ወይም የድምፅ መልእክት ልታስቀምጡልን ትችላላችሁ። ሰለሞን አባተ በፕሮግራማቸው፣ ኤልያስ አስማረ በቅንብር፣ እንዲሁም እኔ ኤደን ገረመው በመርሃ ግብሩን በመምራት አብረናቸው አምሽተናል። በጀመርነው ሙዚቃ እንሰናበታለን። ሰናይ ምሽት።
I'm not afraid.